ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመከታተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ናይስልኝ አድማጮቻችን እንደምን ሰንብታችኋል? ዛሬ ቀኑ ግንቦት 6 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንዳዳመጣችሁት እኔ ማህሙድ አህመድን በእንደዚህ አይነት ነገር አዳምጮ ስለማላውቅ ሳላወኩኝ የመጀመሪያ ጊዜ ስለሆነ ለእናንተም ላካፍላችሁ ይሄን እንኳን ለማርያም ልደታ ለልደታ በዓል የግንቦት ልደታ በደህና አደረሳችሁ የማርያም ልደት በሚል የዘመረው ነበርና እሱን ደስ ስላለኝ በቀደም ታዳምጮ ለእናንተም ላካፍላችሁ ይሄን። በዛ ላይ ደግሞ ካሸናፊ ጋራ እንዴት ነበር ቂጣውና የቂጣውና ምንድን ነው የሚደረግ የነበረው ፈንዲሻ ምናምን የሚባለው
ይደረጋል?
አዎ አዎ አዎ። እና እሱንም ከሱ ጋር እሱንም ልጋራ ብዬ ነው። እንግዲህ ዛሬ ትንሽ ለየት ብለን ሁልጊዜ ጦርነትና ችግር ነው የምናወራው መቼስ እንዳጋጣሚ ሆኖ እንድላችን ሆኖ ያ ስለሆነ እናንተም እንኳን አደረሳችሁ እንላለን። ይሄ ክርስትና ሃይማኖት ተከታዮችን በአጠቃላይ ግን ግንቦት ልደታ ሲከበር ሁሉም ነው የሰፈር ሰው በሙሉ ተሰብስቦ የሚያከብረው ነው እና ሁላችሁን እንኳን አደረሳችሁ። ትንሽ ቂጣው ምናምኑ ንፍሮ አነባበሮ የታረደው በግ ደግሞ ሲጣል ነበር። እንግዲህ ይሄን ያነሳውል እንዴት ነበረ አጠር በልና ሌላ ቦታ ልወስድ ነው ይሄን ያነሳውል በነገራችን ላይ እና እንዴት ነበረ እንደ ልማዳችን ተደረገ ወይንስ እንዲያው ነበር ብለን አለፍ ነው?
እንግዲህ ኑሮ ያው ሰው ኑሮ ከብዶታል ታውቃለህ። በዚህ ላይ የፋሲካን በዓል አክብሯል፣ ግን ተፍጨርጭሯል። እንደምንም ያስደነግጥ ነበር የበግ ገበያ። በጣም በቃ የመጨረሻ ትንሽ ከዶሮ አይሻልም የምትለው 5000 ብር 6000 ብር ነበር። ትልልቁ አይነገርም በቃ እና ግን እንደዛ ሆኖ እንትን ነው አየህ ሰው ሲከበር ይሳላል። እዛ ታሳስተው እንደልክ በአሉ ሲያልቅ መጨረሻ ላይ ለከርሞ በሰላም ካደረሰኝ እንደዚህ ያረጋሉ እንደዚህ ስለት ስለሆነ ያለበት ሰው ምንም ሊተው አልቻለም። ገዛ ነው ስለት ስላለብኝ ነው እንደውም ወቅ ብሎ ኢንተርስቲየ ያለ እየቀለደም
ስለቱን ያደርሳል
ተከብሯል። ይገርም ነገር ግን ከብዶታል ደሱን ታይበታል ለበደም ለሱ ሆኖ ተከብሯል። ፍጥሩ ነበር በጣም በጣም ደስ ይል ነበር የሚገርመው ነው እንደውም እንዳሁኑ ኖቲስ አላደረኩትም ከ ምሽቱ 4 ሰዓት 5 ሰዓት ድረስ ሰው ሲንቀሳቀስ ነበር ሲጨፈር ነበር ጥሩ ነበር።
አይ ጥሩ ባንድ ወቅት ጠቅላይ ሚኒስትር አብይ ስለ አጼ ኃይለ ሥላሴ ይናገሩ ነበርና የተናገሩት ዋናው ንግግራቸው ምንድን ነበር? በተለያየ ቦታ ለራሳቸው ክብርና ዝና ንጉሳውና አንበሳውን ለማክበርና ለማስከበር ያሉ በየቦታው ላይኖሩበት በተመንግስት ይሰሩ ነበር ብሎ በጣም አጥላልተው የጻፉበት ጽሑፍ ነበር። ሙሉን ለማንበብ ሞክሬ ነበር አልቻልኩኝ። ለማንኛቸው ማን ነው ርካብና መንበር የሚባለው ገጽ 63 ላይ ነው የሚገኘውና አንብቦት ረዘም ያለ ስለሆነ ነገሮችን ለምግን ባንድ ባጠቃላይ እንደዛ ብለው እሳቸውን ሲተቻቸው ነበርና ያን ቤተመንግስት ከመስራት ከሚያስሩ የኢትዮጵያ ትምህርት ቤት ቢያስሩበት ይሻል ነበር ብለው የመኮንንም የመገጸስም ተናግሮ ነበር። አሁን 49 ቢሊዮን ቢ ማለት ነው ቢሊዮን ብር የሚፈጅ ቤተመንግስት ለማሰራት ወደ 15 ቢሊዮን ብር የመንገድ ግንባታ ያለቀበት ቤተመንግስት ጦጦ ተራራ ላይ የካ ጦጦ የካ ተራራ አካባቢ ተራራ ላይ እያሰሩ እንደሆነ ይነገራል። በዛው መጠን አሁን እንደምትለኝ ያ ምክንያቱም ለደታን ሳነሳ ከኖሮ ውድነት ጋር ለማያያዝ የነበረ በከተማውም ሆነ በየቦታው ችግሮችና ረሃብ ያሉበት 447 ኢንደስትሪዎች የተዘጉበት 770 የሚሆኑ የልማት አውታሮች የታጠፉበት እንደሆነ የንግድና ኢንዱስትሪ ሚኒስቴር ባለፉት 2 ሳምንት እየነገረን ያለው። የኑሮ ውድነቱ ከመብዛቱ የተነሳ ጠቅላይ ሚኒስትሩ አይ እንግዲህ ምንም የሚሻል ነገር የለም ቀጠልና ጎመኑን ጫው ጨምራችሁ ሁሉበት ሲሉ መኪና መንዳት ነዳጅ ሲባል በግራችሁ ሂዱ ያሉበትም ጊዜ ነበር። እነዚህ ሁሉ ተጠቃሎ ባለፈው ሳምንት የነዳጅ ዋጋ በ6 ብር ጨምሯል። እንግዲህ የነዳጅ ዋጋ በሚጨምርበት ጊዜ ሁሉንም ነገር ተያይዞ ከላይ ወደታች ያለው ከሸቀጡ አንስቶ እስከ ምግብ እህል ፍጆታው ምግብ ቤቱን ሳይቀር ዋጋዎች ይወደዳሉና እንዴት ነው የኑሮ ውድነት ብዙም አላወራንም ብዙም ድሮኛ መናወራይ ነበር የምናቀኝ ነበር ኢትዮጵያ እዚህ ወላ ደረሰች እዚህ ቦታ አደገች ነበር እንጂ እንደዚህ ኢትዮጵያ ወደታች ወረደ ተሽቆለቆለች የሚል በተለይ በኢኮኖሚውና በሰላም ላይ ያወራነው ጊዜ አልነበረም። እንዳሁኑና አሁን ጦርነቱም ችግሩም መፈናቀሉም ሞቱም ስለበዛብን ወደ ሱን ለማስተናገድ ተገደን የሀገሪቱን ኢኮኖሚ እንደውም በዘንግተው ነበርና እንደ ትንሽ ሱ ላይ በተለይም ብዬ ነው የጀመርኩልህ ሱ በሱን ጀመር ብዬ ነው።
ከምን ልጀምርልህ? ቅዳሜ ዕለት ነበር የዛሬ ሳምንት ነበር ዋጋ ጭማሪ የተደረገ ያልሰማሁም።
አዎ
ነገ ጠዋት ታክሲ ልሳፈር እሄዳለሁ። ድሮ 10 ብር የነበረው ርቀት ታክሲው ቆሞ ረዳቱ ሰው ሳይገባ ነው የሚታገረው። አውቶቢስተራ ነው ይላል። ከዘነበወርቅ አውቶቢስተራ ነው። አውቶቢስተ 10 ብር ነበር። 10 ብር ነው 15 ብር ነው ይላል። ሰው ይደነግጥና ለምንድን ነው ምናምን ይላል። ግማሹ ሊከራከር ይሞክራል። ግማሹ ከተሳፈረ በኋላ ወርዶ ይሄዳል። አልገባውም ሰው ምንም ነው። እኔም አልገባኝም። እንግዲህ 10 ብር የነበረው 15 ብር ነው ያለው። በኋላ ነው ሌሎችም ስልጆች አገኘውና እንደዚህ እኮ የአምስት ብሩን ርቀት 10 ብር አስከፈለኝ ምንድን ነው ስለው ነዳጅ ጨምሯልኝ የሚል ነገር ነው የሰማነው። እንግዲህ ማታ ተደርጎት አዋት ነው ይሄ የሆነው። አሁን ትራንስፖርት ሰውን ለሱ ነው የሚከፍለው። እንግዲህ የበፊቱም ፈትኖታል። በጣም የሚያሳዝን በተለይ 11 ሰዓት ከስራ ወጥቶ ይጠብቃል፣ በአውቶቡስ ይጠብቃል። አውቶቡስ ቀናሽ ስለሆነ ነው የሚጠብቀው። ሲያጣ የመጨረሻ ተስፋ ሲቆርጥ ነው ብሯን ለመቆጠብ ወደ ቤት ለመግባት ወደ ታክሲ የሚሄድ። አሁን ወደ ታክሲ መሄድ ጭራሽ የማይችልበት ሁኔታ እየመጣበት አያ 5 ብር 5 ብር ማስረፍ ይፈልጋል ሰው። አሁን ያለበት የኑሮ ሁኔታ 5 ብር አትርፎ ወደ ቤት መሄድ ይፈልጋል። ምሳ ሳይበላ የሚውል ሰው ብዙ ነው። ጠዋት ከልጆቹ ጋር ቁርስን በልቶ ይወጣል። ብቻውን ከፍሎ ምሳውን መብላት ቤተሰብ ያለው አፎርድ አያደርግም። ስለዚህ ምሳውን ውሎ እቤት ገብቶ ከልጆቹ ጋር ደግሞ እራቱን መብላት። እንደዚህ አይነት ብዙ ሰው ነው የሚኖረው። ይሄ አሁን ታክሲ 5 ብር ስትጨምርበት ለዚህ ሰው ላይ የሚሆነው ነው የሚያጠው። ወይ ሌላ የትራንስፖርት አብሮ ተያይዞ አሁን የሚገርም እኮ በእንትና በመመሪያ አላወጡም እኮ ታሪፍ ጨምሯል ብሎ ግን ተውም አላሏቸው። እነሱም ተውም ብትላቸውም የሚተው አይደሉም። ተው ቢሏቸው ስራ ነው የሚያቆሙት። ስራማ እናቆማለን ብለው ሲያግሮመሩም ነበር። አየህ ባጭሩ የሚገልጽልህ ይሄ ነው ከነዳጅ ጋር ተያይዞ። አሁን ደግሞ ያው በተፈጥሮ ነዳጅ ከሁሉም ምርት ጋር ከሁሉም አገልግሎት ጋር ስለሚገናኝ ሁሉም ምርቶችና አገልግሎቶች የሚጨምሩት አሁን ገና እንትኑ እየታየ ነው፣ ፍንጩ እየታየ ነው። ከአንድ ወር ከአስራ አምስት ቀን በኋላ በደንብ ታያለህ። እያንዳንዱ ምርት ላይ ልክ ትራንስፖርት በጨመረው ሬት ነው የሚጨምረው። እንዳልኩ አብዛኛው ሰው በተለይ ይሄ የመንግስት ሰራተኛው አብዛኛው ከ5000 በታች ደሞዝ የሚያገኝ ነው አብዛኛው 80% ምናምን የሚሆነው እሱ ነው ምሳውን ሳይበላ የሚውሉ። ሁሉም ምርቶች ሲጨምሩበት ደግሞ የቱን እንደሚተው ግራ ነው የሚገባ። ምንድን ነው የተዘጋጀለት ስትል ታንጀብል ነገር አልተዘጋጀለትም። ይሄን ቀቅለህ ብላ፣ ሙዝ በዳቦ ብላ የሚሉ ቀልድም የሚመስሉ ነገሮች ብቻ ናቸው። በተጨባጭ የት እንደሚገባ ያ
በነገራችን
ሰሞኑን ስንት አመጣ ነው ያሉ ስንት
በነገራችን ላይ የሙዙ ዋጋ ራሱ በኪሎ እስከ 40 ብር እንደሆነና አንድ ጋዜጠኛ ሲተች ለባልና ሚስትና ሁለት ልጆች ላላቸው ሰዎች በወር 9500 ብር እንደሚያስፈልጋቸው ምሳ ቁርስ እራት ሙዝና ዳቦ ቢበሉ እንዴት ቁጥሩም ከቁጥር ጋር አድርጎ ያስቀምጣል።
ዳቦ እኮ 5 ብር።
አዎ እና አንዳንድ ጊዜ
40 ብር እና እንደዚህ አይነት አየህ። ደግሞ ምንም እኮ አለመዘጋጀቱ ነው ከጎኑ። አሁን በፊት የኑሮ ውድነት አሁን አንድ ጊዜ ከዚህ ከ2000 በኋላ 2001 2003 ኑሮ ነበር እስከ 2004 ድረስ። ግን መፍጨርጨሩን ታያለህ። መንግስት ልዩ ትኩረት ነው የተሰጠው። የሸማቾች ማህበር የተቋቋመያን ጊዜ የሸማቾቹ እስከ ጤፍ ድረስ እንዲያመጣ ተደረገ። ይሄ የዘይቱ ያን ጊዜ ነው መምጣት የጀመረው። እሱ እንደ ልብ ሆነ። አየህ መንግስት ይጥራል፣ ከጎን አማራጮች ያስቀምጣል። የስጋ ዋጋን ጭምር ተመን ለማውጣት ሞከረ። ቁጥጥሩ ኦፍኮርስ አስቸጋሪ ቢሆንም ግን ትልቁ ስራው ትኩረቱ ነበር። አሁን ምንም የለም። ዝም ብሎ ፍራንኮ ቫሉታ ብሎ እንደ ሰሞኑ ያወሩልህና ፍራንኮ ቫሉታ ይቀንሰው አይቀንሰውም እኮ የሚታወቅ ነገር የለም። እንዴት ሊቀንሰው እንደሚችል ሁሉ አይታወቅም።
ፍራንኮ ቫሉታ ብዙ ጊዜ የሚሰራው አገሪቱ የውጭ ከረንሲ የውጭ ምንዛሪ እጥረት በሚኖርበት ጊዜ ህዝቦች፣ ነጋዴዎች
ሁሉ ያካክሳል። ያው ከኑሮ ውድነት ጋር ብዙም
አይ እንትን የሚያደርገው የለም። ምክንያቱም እኔ መጀመሪያ አዲስ አበባ የሄድኩኝ ጊዜ አስታውሳለሁኝ በራስህ በፍራንኮ ቫሉታ ማምጣት ትችል ነበር። መንግስትም የሁለት ሳምንቱ በጨረታ ዶላር እየሸጠም ግን በዛው መጠን ደግሞ ነጋዴዎች በፍራንኮ ቫሉታ ማምጣት ትችል ነበርና 2% ይከፍሉ ነበረ በመጡበት ሂሳብ ላይ ተተምኖ ማለት ነው። እንደሱ ነገር እንደነበረ አስታውሳለሁኝ። እና
አሁን ደግሞ አማራጩም የለም ነው ልመጣ የተባለው ዘይትም አንድ ሰሞን ከመርከብ ላይ ነው ከመርከብ ወረደ ተጓጓዘ ሲሉ ነበር። አንድ ዙር ተሰጠ አየ ነው። ከዛ በኋላ የት እንደገባ አይታወቅም። የለም አሁን ከተሰጠ ያ መጀመሪያ መጣ የተባለው 2 ወር ሆነታል። 2 ወር አንድ ቤተሰብ 5 ሊትር ሊበላ አይችልም።
መጥቶ ጅቡቲ ላይ የኢትዮጵያ መንግስት ቀረጥ እንዲከፈልበት ካደረገ በኋላ ከጅቡቲ ወደብ ወደ ጋና ናይጄሪያና አንድ ሌላ ሶስተኛ ሀገር እንዲሸጥ ነው የተደረገው አስመጮቹ እነዚህ ዘይት አምራቾች ኩባንያሎት ያላቸው ድፍድፉን አምጥተው ከጅቡቲ መምጣቱ ከተነገረ ወንዲ ነገር ከተደረገ በኋላ ከዛው ኋላ ያለው ነገር ወደ እንትን ወደ ሌላ ሀገር ሄዶ እንዲሸጥ ነው የተደረገው ካለኝና በወቅቱ ከተነገሩት
ነው ደግሞ አሁን አንተ የምትለው መረጃ የለኝም ግን የለም
እንደሌለ ደግሞ አቃለሁ አዎ ኢትዮጵያ ውስጥ አልነበረ አልገባም ከጅቡቲ በዛው ነው የተሸኘው ጅቡቲ ደርሶ ነበረ በመንግስት በተለያየ መልኩ ጠቅላይ ሚኒስትሩ አሁን 19 ሚሊዮን ቢሊዮን ብር በሚወጣ እንደውም ማገኘውት እንዲህ ይላል አጼ ኃይለ ሥላሴም በዚያ በጥንቱ ባህል ነው የከተሉት በድንቁርናና ለታወረ ህዝባቸው አይኑን እንዲገል ትምርት ቤት ከመገንባት ይልቅ በየደብሩ ለክብራቸው መገለጫ ቤተ መንግስት ያስገነቡ መኖራቸው ነው የሚነገረው ዮቤሊ ቤተ መንግስት ሆራ ቤተ መንግስት አዳማ ቤተ መንግስት ወንዶገነት ቤተ መንግስት ጅማ ቤተ መንግስት ባህር ዳር ቤተ መንግስት ትግራይ ቤተ መንግስት ኤርትራ ቤተ መንግስት ሐረር ቤተ መንግስት አገሪቷ ቤተ መንግስት በቤተ መንግስት አደረጓት አጼ ኃይለ ሥላሴም ሁሉም በቤተ መንግስት የንግስናቸው መገለጫ ነውና ቢኖርበትም ባይኖርበትም የንጉሱን ይሃል ይፈራል ይከበራል ይጸዳል ይነጠፋል በመንፈስ ብቻ በመግዛት አይቻልምና በቤተ መንግስቱ ላይ የጦር ስርዓት ይተከላል ይላሉ ይሄ እንግዲህ ይሄን የተናገሩት ጠቅላይ ሚኒስትር ናቸው አሁን ቤተ መንግስት አጥራት አገሪቱ ከክፍል ከክል ከል ያለ ቤተ መንግስት ይያላት የቱሪስት ቦታም ሊሆን እንደሚችል እየታወቀ አሁን ግን 149 ቢሊዮን ብር በወጪ አድርጓል ከገንዘው ከን እንደሚወጣ መስካውን የሚናገርም ሰው የለም ግን እንደሚወጣ ያን ያህል ወጪ እንዳለውና የብዙ ሰዎች ቤት እንዲፈርስና እንዲነሱ መደረጉንም ይጨምራልና እነዚህ ገንዘቦች ያላግባባ አወጣጣቸው ለሀገሪቱ ኢኮኖሚ ምን ቢደረግ ምን ይጠቀማል ነበርም እንዴት ነው ነገርየው ግራ የተጋባ ሆነ ግራ ይገባሽ ነገር እንደገበሽ
ይሆናል መሰለ ለመተቸትም እሚከብድ ከቀናማ አይ አንድ ነገር ስትተች ተሳስቷል ምናምንም ለማለት እብድን እኮ በሪዝን በሎጂክ ኤንድ አርጊመንት አትሰቸው እብድነው እንደሱ የሚመስሉ ነገሮች ነው ያሉት እና አሁን ሀገሪቱ ያለችበት ሁኔታ ተቀላል አሁን ያወራነው የኑሮ ሁኔታ ሰው ሙሳውን እስከ መቶ የደረሰበት ሁኔታ ውስጥ እያለን የሀገሪቱ 400 ምናምን ፋብሪካዎች በጥሬ ዕቃ ምክንያት ስራ አቁመው አዲስ ኢንቨስትመንት መፍጠር ባልተቻለበት ሁኔታ የተጀመሩ ፕሮጀክቶች የመንገድ የቆመ ባለበት ሁኔታ ምንም ቫልዩ የማይጨምር ነገር ቤተ መንግስት ይሰራል ስትባል እንዴት አርግ ምንድነው ምለው የእብድ ስራ ነገር ነው የሚሆንብኝ ነው እብድን እንደመተቸት ነው የሚሆነው ወንት ይሄ እብድ አስብም ስለማያስብም ምን ተተቻለ በቃ እኔ ከሱ የተለየ ነገር አርጋለሁ
እሺ
የብድራ
ጥሩ አው ምክንያቱም ሳቸው በሚያደርጉትና በሚናገሩት ነገር ላይ ግዚያችን ማባከኑ ራሱ የአድማጮቻችን ሰዓት
ጉሜ ሌለው ነገር ሆኖ
በጣም ጠብ
የልጅና የብድራ ነው
ሌላ ጋር ከመሄድ በፊት ቆይ አንድ የጋዜጠኛ ጎበዜ ሳይላንሳል ጋዜጠኛ ጎበዜ በሳምንቱ አምጥተው አፍን የወሰዱት ተመልሰው መጥቶ አምጥተው በላፉ ላይ መልሰውታል ፊቱን ሸፍኖ ነው መልሶ ያስቀመጡኝ እኔን ቃለ መጠይቁን አዳምጫለሁ አድማጮች አዳምጡት በጣም እንት ሲኒማ መታ ይመስላል ልጁ ሲናገር እንዴት እንደተወሰደና ምን እንደደረሰበት ያለበት ሁኔታ እንት በሚያረግበት ጊዜና እኔ ከሱ መታሰር አይደለም የደነቀኝ ከሱ መታሰር ይልቅ ከዚህ በፊት ታስረው የነበሩ ጋዜጠኞች የሱን መታሰር እንዳልታሰር አድርገው የመንግስት እንትኖች ሆኖ ሲኖ ሳቸው እሱ በጣም ረብሾኛል ከሁሉ አሁን የቀድሞቹ ይሳቶችን ሰዎች ስትመለከት አንዳንድ የመንግስት ጋራ ተጠግተው የሚሰሩትን ጋዜጠኞች ስትመለከት የጋዜጠኞቹ የጋዜጠኛው መታሰር ሳይሆን በመናወቀ መከላከያ እንደሆነ ያፈነው ብሎ ሲሉ ልጁም መግለጫ ባሰጠበት ጊዜ ከትላንትን ያሳደምጠው ለነዛ ጥያቄዎች መልስ የመልሰልና በቸ በአጠቃላይ አገሪቱ የጋዜጠኞችን ይሄ አፍኖ መውሰድና ካንድ ቦታ አንድ ቦታ አላየሁም የሚለው ነገር እየበዛ ሄደ። በሌላ መልኩ ደግሞ ሲታይ በክልል ደረጃ ሁለት ሰዎች ታፍኖ ሳይሆን በክልል እንደተጠየቁ ተነግሯል። በኢህአዴግ ጊዜ የ27 ዓመት ጊዜያችን ነው ማወራ። ግን በዚህኛው መንግስት ከመጣን ግን ማአት ሰዎች ናቸው በየቦታው እንትን እያደረጉ ያሉት እየታፈኑ ያለበት የማይታወቅበት በመጨረሻል በሳምንቱ በሁለት ሳምንቱ ይመጣሉ። የዚህም ልጅ እንደዛ ነው። እና እንዴት ነው እሱን ትይዝና የኢኮኖሚስት ጋዜጠኛውም ደግሞ ክሬደንሻል ወይንም ደግሞ እውቅናው እንዲሰረስ ተደርጓልና እነዚህ ነገሮችን ስትመለከታቸው ወዴት እያመር ቁጥሩ በስቷል። እርግጥ የጋዜጠኞች በዩቲዩብ በጽሁፍ በድረግ በተለያየ መልኩ ኢትዮጵያ ውስጥ ብዙ አሉ፣ ኢትዮጵያም ውጭም አሉ ብዙዎች። ግን ብዙዎቹ ከየመንግስትን ትኩረት ላይ ከመንግስት ጋር የሚሰሩም ያስመስላቸዋል አንዳንድ ጊዜ አላውቅም ያልገባ እያለ ነው ያሉና እንዴት አየው እሱንስ? እንግዲህ ጋዜጠኛ እስከሆንክ ጊዜ ድረስ ምናልባት ነው ላይ እኛም ብዙ ስንጨነቅ የነበርንበት ጊዜ ስለነበረ ስጋቱን አጠር አድርገና እሱ እናድርገና ሌላ ማአት ነገሮች አሉ ምጠይቀ።
በመጀመሪያ ይህ መንግስት ሲመጣ ትልቁ የራሱ ልዩና ተወዳጅ እንዲሆን ያደረገው የተጠቀመበት ነገር የአፈና ስርዓት ይቆማል። ሰዎች ያለ ፍርድ ቤት ትእዛዝ ውሳኔ አይቀጠሩም፣ ቤታቸው አይበረበርም፣ አይገረፉም። እነዚህ ነበሩ ትልቁ መለያዎች። በተለይ ፕሬስ የፕሬስ ነጻነት 100% ይረጋገጣል የሚል ነገር ነበር የተነገረው። አሁን የሚያስፈራ አፈና ነው ይሄ። የት እንዳለ ምንም ነገር አይታወቅም ነበር። ይሄ ሰውዬ ሞቶም ቢሆን እንደዚሁ ነበር የሚታ ማን እንደመረመረው ማን እንደወሰደው መከላከያ መሆኑን በምን አወቀ ይላሉ። መንግስት እንደሱ ከሆነ ይመርምርና ትልቅ ወንጀል ስለተሰራ ሀገሪቱ ላይ ምንም አላለም እኮ መንግስት መሆኑን እኮ የሚታውቀው። የዚህ አይነት ነገር እዚህ ሀገር ተፈጽሟል፣ ይሄ ከባድ ወንጀል ነው፣ ምርመራ እየተደረገ ነው አላለም። ስለዚህ ራሱን ያደረገው ማለት ነው። አለበለዚያ መንግስት ባለበት ሀገር የዚህ አይነት ነገር ሲፈጸም ዝም ማለት ምን ማለት ነው? ዝምታው እኮ የራሱ ስራ መሆኑን ታውቃለህ። ይሄ በጣም አስፈሪ ነገር ነው። የሲፒጄን መግለጫ አይቼው ነበር። መንግስት አየህ እከሌ ነው እንዳይባል ተደርጎ ስለሆነ የተሰራው መንግስት ይህንን ነገር በጥልቀት መርምሮ ድርጊቱን የፈጸሙትን ተጠያቂ እንዲያደርግ ነው ያለው። አየህ መንግስት ሌላ አካል ቢሆን ኖሮ ያደረገው ኦርስ መመርመር ነበረ። ካልመረመረ ራሱ ነው ያደረገው። እና አስፈሪ አስፈሪ የእንትን ነው የሚመስለው። መንግስት ያስራል። ከድሮም ጀምሮ በኢህአዴግም ጊዜ ይታሰራል ጋዜጠኛ። በቃ ታሰረ፣ ወዲያውኑ መታሰሩ ይታወቃል። የት እንዳለም ታውቃለህ። አሁን እኮ የእንትን ነው የማፊያ ጠለፋ ነው። አንድ ቦታ እንኳን ማን እንደያዘው ማን እንደመረመረው የት እንደተወሰደው አይታወቅም። ከዛ አምጥተህ የሆነ ቦታ ጋር ለቀው ትሄዳለህ ጩኸት ሲበዛብህ። እና የዱርዬም
የሻይ መግዣም ሰጥቶ ነው የመለሱት። የዚህኛው ጥሩ ነው።
የዱርዬም ይመስልሃል የወንብድና የፍርሃትም የተደበላለቀ ነገር ነው። እኔ ለእውነቱን ልንገርህ የምታነሳልኝን ነገሮች በሙሉ ማብራራት ይከብደኛል። ምንም እንትን የለውም። ስርዓት እንደዚህ ልታወጣለትና እዚህ ጋር ስህተት እዚህ ጋር ልትለው አትችልም። ምንም ታይቶ ተነግሮ ታስቦ የማያውቁ ነገሮች ነው እዚህ ሀገር እየተደረጉ ያሉ። እንደዚህ የምለው ነገር ሊበዛብህ ይችላል፣ ግን እንደዚሁ ነው። ኮንፊውዝድ ሆነ።
አይ እሱሳ በጣም እንትን የሚያደርግ ነው። በኢህአዴግም ጊዜ ታስሯሉ፣ ግን የኢህአዴግ ጊዜ በሚያስራቸው በጣም የሚገርመው ነገር ምንድን ነው? ኢህአዴግ ሲያስራቸው የሚሰጣቸው የነበሩ ምክንያቶች በሙሉ ሰዎቹ ከተፈቱ በኋላ ከዛ በኋላ ከሀገር ከወጡም በኋላ የሚሳተፉበትን ነገር ስትመለከተው እርግጥም የያዘው ነገር ነበረ። አሁን ብዙዎቹ በግንቦት ሰባት ተጠርጥረው የተያዙ በኋላ ግንቦት ሰባት ውስጥ የገቡ አርበኞቹ ግንባር ውስጥ የገቡ ኦነግ ውስጥ የገቡ እነዚህን ስትመለከት ከኤርትራ መንግስት ጋር ይሰሩ እንደነበሩ አሁን ከቆየ በኋላ አሁን ባለፉት 4 ዓመት ወጥተው ሲናገሩ የት እንደነበሩና ምን እንደሚሰሩ ሲናገሩ ባይታሰሩ ጥሩ ነው። እንደ ጋዜጠኛ መታሰር አልነበረባቸውም። በኢህአዴግም ጊዜ የፈለጋቸውን እምነት ያራምዱ ትክክለኛና ህግ ማን ነው እንትን እስከሆነ ጊዜ ድረስ ህዝብን የማይረብሽ እስከሆነ ጊዜ ድረስ ግን አንዳንዴ ምክንያቱ የሚሰጣቸው ምክንያቶች በሙሉ ስትመለከተው ምናልባት ትክክል ነው ማለት ሳይሆን የዛን ጊዜም ስህተት ነበረ፣ ግን የአሁኑ ደግሞ የባሰን ከዛ ብሷልን ለማለት ያህል ነው። እሺ ኢትዮጵያ ውስጥ የእርስ በርስ ጦርነት ከተጀመረ እንግዲህ አመት ከዘጠኝ ወር ሞላል። ከሰሞኑ ከሰባት ወር ይቅርታ፣ አንዳንድ ጊዜ ቁጥሮች እንትን ያደርግብኛል። እና እንደዛ ሆኖ ባለበት ጊዜ ውስጥ ከሁለት ቀን በፊት ባህር ዳር ወንድምክን ስለገደልክ ተሸላሚ ብለው መሸለም ጀምሯል። ሰው ወንድሙን ለገደለ ወንድምና ወንድም ተጋድሎ አንደኛውን ትልቅ አንደኛውን ጥፋተኛ አድርጎ ለሽልማት መብቃቱ እኔ መንግስት የቱን ያህል እንደታወረና የሚሰራውንስ ያውቃል ወይ? አንድ ሁለተኛስ የወደፊት የኢትዮጵያ ዘላቂነት ሰላምና አንድነትንስ ለማድረግ ይሞክራሉ ነው ወይንስ በቃ በጊዜው ላሉት ነገሮች ተጠቅሞ እንትን የሚያደርገው ነውና? ባህር ዳር የተደረጉ ሽልማቶች ነበሩ። የተሸለሙ ብዙዎቹ ነከሌ ለምን አልተሸለሙም ይላሉና፣ ያልተሸለመም የተባለ ሰውዬ እኮ ይህን ያህል ገድሏል የሚል እንደውም በጣም ጸያፍ በሆነ መልኩ ይህን ያህል ጁንታ ገሎ የገደለና ይህን ያህል ጁንታ ያቆሰለ የሚል ሁሉ ተለጣፊ ልጣፊም ነገር አለበት ከሽልማቱ ጋር። እናቶችና ሚስቶች ልጆች ጥቁር የለበሱ አይቻለሁ ከተሰውት ውስጥ። እና እነዚህ ሰዎች ህይወታቸው አልፏል። ለምን ተሸለሙን ጥያቄ የለኝም፣ ግን እንደ መንግስት ነገሮችን ማብረድ ሲገባው የባሰ በሁለት ህዝቦች መሃል ያለውን ነገር የሚያባብስ መስሎ ስለታየ ነው ያነሳውልህና፣ እንዴት አየው ሽልማቱን? ደሞስ አስፈላጊስ ነበር? እንዴት ነው የምትመለከተው አንተ? ለምን አስፈላጊ ነው እሱ?
ይሄ ጦርነት ውስጥ መግባት ያልነበረበት ጦርነት የእርስ በርስ ጦርነት ነው። በዛም በኩል ያለው ዜጋ ነው፣ በዚህም በኩል ያለው የተዋጉትና የተገዳደሉት ዜጋዎች ናቸው። ይሄ ነገር አገሪቷ ምን ያህል እንደጎዳት ሁሉም ሰው ያውቃል። እዛም ልጆች ያለአባት ቀርተዋል፣ ለዚህም ልጆች ያለአባት ቀርተዋል። ሚስት ያለባል ቀርተዋል፣ ለዚህም ሚስት ያለባል ቀርተዋል። የቱ ነው ጀግና? የቱ ነው ጠላት? እንግዲህ አንድ ሀገር ስትሸልም መቼም ትግራይን ጅቡቲ ነች ወይም ኬንያ ነች ወይም ሶማሌ ነች ወራኝ ነው የሚባልበት ደረጃ ጋር አልደረስንም። ወራሪ አልነበረም። የእርስ በርስ ግጭት ስለሆነ የእርስ በርስ ግጭት ላይ እኔ ይሄንን ስላደረገ እንደዚህ ስለገደለ ሸለምኩት ማለት ቂሙን ማብዛት ነው፣ ታሪኩን ማቆሸሽ ነው። ሁለተኛ እነዚህ ህዝቦች አብረው ሊሆኑ የሚችሉባቸውን መንገዶች መዝጋት። በመጀመሪያ በመርህ ደረጃ የእርስ በርስ ግጭት ላይ ሁለቱንም አገሬ ብሎ የሚያስተዳድር መንግስት አንደኛው ሌላኛውን ስለገደለ መሸለም አልነበረበት። ሁልጊዜም ማድረግ የነበረበት ጦርነቱን ማውገዝ ነው። የእርስ በርስ ጦርነት ስለሆነ መግባት አልነበረበት የሚለው ነገር ነው። እንደው ከተገባበትም በኋላ አንዱን አሸናፊ አንዱን ተሸናፊ አድርገህ ለወደፊት አብረው እንዳይኖሩ ሊያደርጉ ከሚችሉ ነገሮች መቆጠብ ነበረበት፣ ግን ይህም አልገባቸው። ስለዚህ በሁለቱ የሀገርን አንድነት ነው እያፈረሱ ያለ። ይህንን ያየው ሌላ ሁለት ጊዜ ነው፣ ሁለት ቀን ነው ሽልማት የነበረው። የሆነ እንትንም ያለው ይመስላል። የሆነ ሽልማቱ ራሱ መሸለም ሰዎችን ጀግና ብሎ መሸለም ሳይሆን ሌላ ሞቲቭም ያለው ይመስላል። የሆነ የመከፋፈል ነገር የሴራ ፖለቲካቸው በሙሉ እንትን አይደለም፣ ሴራ ነው። ፋኖ ለምሳሌ አንድ ፋኖውን የተለያየ ማድረግ የተሸለመ የኔ ያልተሸለመ የነሱ የኔ ያልሆነ የሚባል ነገር መፍጠርና ፋኖ ይኸው ተሸልሟል አንተ እኮ ፋኖ አይደለህም ብሎ ያኛውን የማጥፋት የመምታት ፍላጎት ሁሉ ታይበታል። እንደው በጀግንነት ከሆነ መሸለም የነበረበትማ እንደውም በአጠቃላይ ቅድም ያልኩ እንደተጠበቀ ሆኖ ማለት ያንን ጦርነት በመምራትም በመተኮስም በመግደልም በተለይ በአመራር ደረጃ ሊሸልም ዋናውን ጦርነት የመሩት ሰዎች እኮ አባቀና ያላቸው። ስለዚህ ሽልማቱ በመርህ ደረጃ
ቆይ እስቲ አንድ ጊዜ ቆይ አንድ ጊዜ ሃሎ ሃሎ አቤት አቤት ሬዲዮን አጥፋው ሬዲዮን አጥፋው
እዚ
ኦኬ እሺ ቆይ አንድ ጊዜ አሸናፊ አሸናፊ አንድ ጊዜ
ለምን አሸናፊ የምትለው የተሸለሙት ሰዎችን እንዲገደሉ እንዳዘጋጃቸው መሆኑን ተናገር ባለ
ኦ እሺ እሺ አልገባኝም እንዲሞቱ ያዘጋጃቸው ማለት ምን ማለት ነው ማን ነው የሚገላቸው እሺ ሳምታል እሺ ቀጥል
አው አንድ አንድ እንደሱ አው ሱም አይነት አስተያየት ያላቸው ሰዎች አሉ።
እሺ
ያው ከአብይ ከዚህ በፊት ካለው ባህሪ እነሱና
አው
የተተሻንቻብቻብ ሲያረግ
ጥለጠፋም ይላሉ።
ኋላ የመጀመሪያው ኢትዮጵያ አንተ ነህ ይባላልና ሲቆጥሩልህ ስትከለም የሚመስለው።
አው
ስለዚህ እነዚህ ወደዛ ጋር መተው ተከሻቸው ነካነካ የተደረጉ ሰዎች
አው
ለገለር ቢተዘጋጁ ናቸው የሚል አርጊመንትም ያላቸው ሰዎች አሉ። እና ከዚህ በፊት ያለውን ትሬንዱን ስታየው
አው
ትክክል ነው። ግን እኔ እንደንትን የዝም ብሎ በትሬንድ ብቻ መናገር ስላልፈለኩ እንጂ ሱም ነገር አለ አው ታይቷል።
አው
እንዴ ያሳያል እሱም ይሄን ይመስላል።
አው ሽልማቱ እኔ አሁን ለጠቅላይ ሚኒስትሩ ምን ብለህ ነው የምትሸልመው? እብድ የሚያክል ዘንግ ጦር ሰክተ ጦርና ጋሻ አድርገ ከጠቅላይ ሚኒስትሩ ቁመት ብቻ ሳይሆን ደግሞ በአጠቃላይ ከሰው ቁመት የበለጠ ነገር ምን? እኔ አንዳንድ ጊዜ ግራ በጣም ግራ የተጋባቸው ስራፈቶች ነው ለኔ ስራፈቶች ይላል። አንድ ሁለተኛ ነገር የክልል ፕሬዝዳንቶችን ሰብስበህ አባስ አቀፈህ ሽልማት ላይ ማስቀመጥ ለማሽን ተማድረግ ከዚህ በፊት ከጦርነቱ በፊት ምን እናገራቸው ነገሮች ነበሩ አድማጮች የምታስተውሱ ከሆነ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትግራይ እንድትገነጠል ይፈልጋሉ የሚል ብዙ ጊዜ ደጋግም ይናገር ነበር። አሁንም እየተናገርኩኝ ያለሁት አሁንም እነዚህ በሙሉ ክልሎች አንድ ሆነው ትግራይ የሚባል ግን ኢትዮጵያ አይደለችም ለማለት የዳዳቸው ይመስለኛል። እንደውስ መለከተው ነው ማለትና እነዚህ ሰዎች በሙሉ አስተዋጽኦ ካደረጉ ነገ ጧት የሚቀጥለው ማነሳላለ ስለ ትግራይ መተው ትግራይ ኢትዮጵያ ሀገር አይደለችም ብለው ቢሉ ትግራይ ሰዎች ማንንም ሊከራከራቸው የሚችል ያለ አይመስለኝምና የወደፊቷን ኢትዮጵያ ሁልጊዜ ምንናገር የወደፊቷን ኢትዮጵያ የሚያይ ሰው ጠፋ። በመንግስት ደጋፊም በዚህ በውታፍ ለነቃይ በሙሉ ማካባቢ አጫውጫቢውም ጨመረ ጠፍቷልና እሱንስ እንዴት ታይዋለህ? እንዴት ነው የምትመለከተው?
እንግዲህ ምን እንዳደረጓል አዳነች ለምን እንዳልሸለማት ገርሞኝ ነበር።
አንተ እውነትም እንዴት አልተሸለመችም? እውነትህን ነው እንዴ?
አዎ አንተኛ
ሲታውራሪ ቴክ ማን ነው? ጣይቱ ተብላ ነበር እንጂ እንደውም የሚገርመው ጣይቱ ተብላ ነበር።
ታዲያ ጣይቱ የዘመናችን ጣይቱ ተብላ የነበረችው ጀግኒት በጦር ሜዳ የምትሄደው እሷ ነበረችው። ወሎ፣ ጎንደር እና ምንድነው ስግራ ገባኝ ነው ሁሉም ተሸለሙ። የበለጠ ከዚህ በህዝብን በመቀስቀስ ደጀኑ ምናምን በማለት ገንዘብ ሞቢላይዝ በማድረግ በመራገም ለጠላት ለሚባለው እንትን ሌላው በጣም እንዲጨክን እንዶ በሚፈልገው ልክ አስቀያሚ ገጽታ በመስጠት ሁሉ በጣም ዋናው አይነበረችው ሳትሸለም መቅረቷ ገርሞኛል። እና እንደነዚህ ሰዎች ምንድን ነው የሚሰሩት የነበረና እነዚህ ነገሮች ስታያቸው ሽልማቱ ራሱ አሁንም ቅድም እንዳልኩ የሆነ አላማ ያለው ነገር ነው። እና በተረፈ ሁሉንም ክልሎች ከአዲስ አበባ ውጪ አዲስ አበባ ያው ትልቅ ስለሆነ ነው ሸልመህ ሌላው ላይ ስለዘመታችሁና ስላዘመታችሁ የሚል ነገር ስትፈጥር የኔ ያልሆነ አንድ ኤንቲቲ እዚህ ሀገር ላይ አለ የኔ ያልሆነ የማልፈልገው እንደ ጠላት የምቆጥረው እያልክ ነው። እና ይሄ ቅድም እንዳልኩ ለሀገር አንድነት በጣም አደገኛ ነው። ድምፁ ያስቸግራል። ምንድን ነው ይሰማል? ከጀርባ የሚሰማኝ ነገር አለ።
አንድ ሰው የተከፈተ ኦኬ አይ ምንም አንድ የተከፈተ ነገር ያለ ይመስል ግን እስቲ አሁንስ
አሁን ደና የራሴ ድምጽ ነው መልሶ
ነው ያ ያንተ ኦኬ
ሌላ ሬዲዮ የተከፈተ ይመስል
አዎ ቀድማን እሺ አሁንስ አሁን ጥሩ ነው
አሁን ጥሩ ነው
አይ አንድ አይ የተከፈተ ነገር አለ አንድ ቦታ እሺ
አንድ ስልክ ተከፍቶ ያልተዘጋለ
አዎ እስቲ እሺ እንትን እናርገው እንግዲህ ያው እነት ከነሱ ያበይን የማነው
እሺ ላል
አዎ አሁንስ አሁን ይጣፋ ይመስላል ይጣፋ ይመስላል ደግሞ ሌላ ሰው ሊመጣ ነው እስቲ እንግዲህ አዎ ይሄን ነገር እንትን ያደርጋልና ይሄንን ባየህበት ሳምንት ደግሞ አሁን በተለያየ መልኩ ጦርነት እንትን ያደረገ ነው ያለው ጦርነት እየመጣ ያለ ይመስላልና ዛሬ ሄሎ ስልክ ሄሎ
ሄሎ አቤት
እሺ
አቤት ተናስተልኝ አስተላለ መስተን ነበር
እሺ
አሬ ማም ነው ማንኛውም ኢትዮጵያዊ በኢትዮጵያዊነቱ በፈለገው ቦታ ሄዶ የመኖር አፍቴ ማፍራት ራይት እንዲኖረው ደስ ይለኛል እኔ ያ ጽኑነቴ ነው ሁለተኛ ደረጃ በፋኖ የተሸላሚና ያልተሸለሙና የተሸለሙ በሚለው ጉዳይ ዛሬ በአሁኑ ሰዓት ማንኛውም የአማራ ህዝብ በሙሉ ፋኖ ነው። በዚህ መሀል ምንም አይነት ክፍተት ለደቂቃም የሚኖር አይደለም። ይህን አስረግጬ እነግርሃለሁ። ምንም ክፍተት አይኖርም። አልሸለምም አልሸለምም ፋኖ አንድ ነው። በዛ ምንም በመሀል ምንም አይነት ክፍተት የሚፈጥር አንድም ነገር የለም። በሌላ በኩል ትግራይ ወገኖቻችን ዘመዶቻችን የፈለጉበት ሀገር ሄደው ቢኖሩ አብቶ ያፈሩ ደስታውን አንችልም። እኔ በዚህ በኩል በጣም ደጋፊ ነኝ። ግን ራያንና የወልቃይትን በክልል አድርጌ ገዛለሁ የሚል ነገር ግን አንድ አማራ እስከምትቀር ድረስ በአማራ ምድር የሚሆን ነገር አይደለም። ጦርነቱ ከልጅ ልጅ ይቀጥላል። በሰላም ተስማምተው መኖርና ራሳቸውን የራሳቸውን ግዛት የራሳቸውን ቴሪቶሪ ያው እንዳወጡልን በዛ አይነት ሁኔታ መኖር ካለብን ደስ ይለናል። ምንም ችግር የለውም። ግን ይሄን ተቀልላለሁ ወልቃይት የኔ ነው ራያ የኔ ነው በሚል አንድ አማራ እስከሚሞት ድረስ እስከሚቀረስ ትግሉ ይቀጥላል። የማይቀር
ነገር
እሱን ሌላ ቀን እናነሳለን። ጥሩ አስተያየት በጣም እኔ ተመችቶኛል።
ሌላ ቀን ብናደርገው ይሻላል። ምክር ይሄ አንድ አማራ የሚባለው ነገር እንኳን
ነገር እንዴት ወደ ሰላም እንሂድ
አዎ የሚለው ላይ ብንመጣ ነው።
እቺ በሁለት ህዝቦች መካከለ ያልካስ ሰላም ላይ
አዎ
ምናን አንድ ቀን ፈተን ብናነሳው እንደው አንተ ምትገባበት
አዎ
እንደ አንድ ሀገር ዜጎች ለሀገራችን እንደሚያስብ ሰው ብንወያይበት ደስ ይለኛል። ጥሩ ነው በጣም
እሺ። የሰሞኑ ጋጋታ በአገር በመንግስት ኮሙኒኬሽን ቢሮ በአማራ ክልል ደህነ ጸጥታ ቢሮ ኮሎኔል ደመቀ ዘውዱ የሚናገሩት አሁን ደግሞ ከመውጣቴ በፊት አንድ አቶ ማናቸው የወልቃይት አስተዳደር ክብር አቶ ክብራብ ስማቸው የተባሉ
የዞን አስተዳደሩ
ደመቀ ናቸው። እኚህ ደግሞ ክብራብ
ሌላም የዞን አስተዳዳሪ ተብሎ አንድ ዘምቼ
አዎ እሳቸውም ሲያደርጉ ግጭቶች እንዳሉኝ የሚያሳይ ነገሮች አሉ። አሁን በወልቃይት አካባቢ በኩል ትላንትና ወደ ወልቃይት ሲሄዱ በድሮን ተመቶ የሚባልም ሌላ ሞሪ አለ ማረጋጋጫ ያልተገኘበት ነው። ለኔ ከባንድ ወቅት ከአንተ ጋር ስናወራ ስለዚህ ስለ ከበባው ሁኔታ ስናወራ ድመትን አንድ ቤት ውስጥ አፍነህ ሊያዝሽ ብለህ ብትላት ዘላ ትወጣለች እኔ ደርሶብኛል ብለህ ያጫወትከኝ ነበረ ትዝ ይለኛል። እና አሁን የትግራይ ክልል ምግብ የለውም መድኃኒት የለውም ምንም አይነት ግንኙነት የለውም። እነዚህ ሰብአዊ የሆነ መብቱ እንደ ዜጋ መብቱ በነገራችን ላይ አድማጮች እየተረሳ የጦርነት ያስረሳው ነገር አለ። ትግራይ ክልል ብቻውን በአመት 9.5 ቢሊዮን የኢትዮጵያ ብር ግብር ያስገባ ነበር ለፌደራል መንግስት።
ከአዲስ አበባ ግብር ከሚከፍሉት ክልሎች አንዱ ነው።
አዎ ትልቁ አዲስ አበባ ነው። ከአዲስ አበባ ቀጥሎ ያለው የትግራይ ክልል ነበር። እና ይሄ እንደዚህ ማድረግ የሚችለውን ክልል ነው አሁን ጠቅላይ ሚኒስትሩ ከኢሳያስ አፈወርቂ ጋር ሆነው እኔ ካላልኩኝ በስተቀር ብለው እኔው ከባባ ውስጥ ነው ያለነውና በዚህ በከባባውና ረሃቡ በሽታው በበዛበት ቦታ ላይ ጦርነት ቢነሳ ምን ይደንቃል ንገረኝ። ባይነሳ ነው መርጠው ግን ቢነሳ ምን ይደንቃል?
መቼም ጦርነቱ ያስፈራል።
አዎ በጣም
እልቂቱ በጣም ዘግናኝ ነው። ከዛ በዘላቂነት ስታየው ደግሞ ወንድማማቾች ስለሆነ የሚተላለቁት ዘላቂ ያገር አንድነት ነው ሀገር አደጋ ላይ የሚጥለው ያስፈራል። ግን አንድ ሰው መኖሪያ መንገድ ካሳጣው ጉሮሮውን ይዘው ያጠበክበት ሰላም ፈልግ እና ዝም በል ብትለው ዝም አይልም። ምክንያቱም ቦቃቡሬ ያጣል እንትኑ ይሄ ቦቃ ይሄ ቡሬ የምትለው ነገር ይጠፋል። በከበባ ውስጥ መቀመጥም መሞት ነው፣ መዋጋትም መሞት ነው። እዚህ ጋር ሲሆን ቁጭ ብለህ ከመሞት ድልን ሞክሮ መሞቱ ትንሽ የመኖር ተስፋ ይሰጣል። ወይ ከበባውን የመስበር እድላለኝ እዚህ ቁጭ ብዬ ከመሞት፣ ወይ ጦርነት ውስጥ ስገባ የሚፈጠረው ከባድ ጉዳት ስለሆነ እንደው ሌሎች ገላጋዮችም ገብተው መፍትሄ ያገኛለሁ፣ የሆነ ነገር ይመጣል ቁጭ ብሎ ከመሞት አንድ ነገር መሞከር የሚለው ነገር እንደ አማራጭ ይወሰዳል። ስለዚህ እያለቀ ነው፣ ሰው እየሞተ ነው፣ ብዙ ማስረጃዎች እየወጡ ነው። ህጻናት እያለቁ ነው፣ ትላልቅ ሰዎች እያለቁ ነው። ሊድን የሚችል በሽታ በህክምና እድሜያቸው ሊረዝም የሚችሉ ሰዎች HIV በአሁኑ ጊዜ የሞት ስጋት አይደለም። እነዚህ ሁሉ ስለዚህ ይዋጋል። ይሄንን ማስቀረት ይሄ ውጊያ እንዳይፈጠር ማስቀረት ይቻላል። ቀላል ነው። ዳታው መጋዘን ሞልቶ አለ። የሴዷ ሴትዮ ሰማንታ ፓወር እንደተናገረችው መንገዱ አለ፣ መኪናው አለ፣ መንግስት ድንቡላ አይከፍልም እዚህ ነገር ላይ። ዳታው ማስገባት ነው። ከዛ በኋላ የቀረው አሁን ቅድም ወንድሜ የሚያነሳው አማራውም አለቀም የሚለው ትግራዩም የለም ከታሪክም ከህዝብ አሰፋፈርም የኔ ነው የሚለው አማራውም ለዚህ ታሪክ የሚጠቅስበት ጉዳይ እሱ የፖለቲካ መፍትሄ ያገኛል። ጦርነት ውስጥ አንገባም። አሁን ግን አንደኛው ቁጭ ማለት መሞት፣ መዋጋትም መሞት አይነት አማራጭ ውስጥ ገብቶ ተዋክቶ ሌላ እድል ያስገኝ የሚችልበትን አማራጭ እንዲመርጥ እየተደረገ ነው። ይሄ ደግሞ ጦርነት በአንድ አመት ጦርነቱ ተጀምሮ እኮ አንድ አመት ሲሞላው ነው የኢትዮጵያ ኢኮኖሚ አፈር መብላት የጀመረው። አሁን የት ጋር እንዳለን ታውቃለህ። ጦርነቱ ቢቀጥል አንድ አመት ቢቀጥል ከህዝብ ማለቅ የወደፊት አንድነታችን ከመጥፋቱ በተጨማሪ በቀጥታ ጦርነት ውስጥ የሌለው መላው የሀገሪቱ ህዝብ ደግሞ አሁን የገባበት አይነት ረሀብ፣ ድህነት፣ ስራ አጥነት፣ ተስፋ መቁረጥ ውስጥ ነው የሚገባው። ወንጀል ይበዛል። በሌሎች አካባቢዎች ያሉ ታጣቂ ኃይሎችን የሚቀላቀለው ወጣት ይበዛል። ስለዚህ ሀገሪቷ ከዳር እስከ ዳር ነው የምትተረማመሰው። የአንድ አካባቢ ጉዳይ ብቻ አይደለም። ስለዚህ ቢያስብበት። መቼም እኔ ይሄ መንግስት እዛ ጋር ያሉ ሰዎች እያሰቡ እንዳልሆኑ ገብቶኛል። ቅድም እንዳልኩ አይገባኝም የእብደት ሁሉ እስከሚመስል ድረስ። ግን በጣም አደገኛ ከትግራይ ጋር ብቻ ሳይሆን መላውን ሀገሪቷን የጦር ሜዳ የሚያደርግ ማአት ታጣቂዎች ሀገሪቷ ውስጥ እንዲፈጠሩ የሚያደርግ ሁሉንም በድህነትና በረሃብ የሚጨርስ ነገር ውስጥ ነው የምንገባው።
ከሰሞኑ ትግራይ ክልል የህወሓት መንግስት የትግራይ ክልላዊ መንግስት ስብሰባ አካሂዶ ነበርና በስብሰባው ከህዝቦች ጋር ተነጋግሯል። ከህዝቦች ጋር ተነጋገረ ማለት የሚያዘጋጀውን አዘጋጅቷል። የሚቀጥለው የህዝብ ድጋፉን ማጠናከር ይመስለኛል እንደተረዳሁት። እኔ ያረዳድ ነው በዛ መልኩና በአራት አቅጣጫዎች ሄደው መሪዎቹ ከህዝብ ጋር ውይይት አድርገዋል። ለመጀመሪያ ጊዜ እርግጥ ብዙ ጊዜ ይነገራል፣ ግን ለመጀመሪያ ጊዜ ዶክተር ደብረጽዮን የትግራይ ክልላዊ መንግስት ፕሬዚዳንት የትግራይ ክልላዊ መንግስት ፕሬዚዳንት ስለ ህዝበ ውሳኔ ሲናገሩ ሰምቻለሁኝ። እና ቀደም ብዬ የተናገርኩት ከዚህ በፊት የምናገር የነበረው እርግጥ የኢትዮጵያ መንግስት የኢትዮጵያንነት ይፈልጋል ወይ እና እነዚህን ሰዎች ገፍቶ መጨረሻ ላይ አሁን ሽልማቱን ቀደም ብለን ያነሳነው ነገር አለ፣ አሁን በተለያየ መልኩ የሚደረጉት ነገሮች በአራት ወር ጊዜ ውስጥ እንግዲህ 3400 ቶንስ ምግብ ነው ሄደው ህል ነው ሄደ ተባለው ሄደ ተባለው መሆን የነበረበት በየቀኑ 100 ትራክ ይግድ ነበር የተባለው እንትን ብለ ግን አውቆ የተበቃ በርግጠኝነት እኔ መላችሁ ታደርጋላችሁ አለበለዚያ ጣፋላችሁ የሚለው ነገርና የሚለውን ነገር ይዘ የዶክተር ደብረጽዮንን ስትመለከተው መጨረሻችን ምንድነው?
መጨረሻችን በዚህ ከገጠመን አንደኛ ረጅም ጊዜ ነው ጦርነት መናካይለው። ጦርነቱ ሰሜን ላይ ብቻ ሳይሆን በመላ ሀገሪቱ ነው የሚሆነው። ታጣቂ ብዙ ቦታዎች ነው ታጣቂ ያለው። የው የሸነት ሸኔ የሚሉት የኦሮሞ ነጻነት ሰራዊት የሚከላከል ወጣ ታያለ። ሀገሪቷ ክራይሲስ ውስጥ ከገባችና ጉዳዩ በፖለቲካ መፍትሄ የማያገኝ ከሆነ ትልቅ ኃይል ሆኖ ኦሮሚያን የሚቆጣጠር ነው የሚሆነው። ቤንሻንጉል ውስጥ የዚህ አይነት ነገር አለ። ደቡብ ክልሎች በየቦታው ትናንሽ ታጣቂዎች አሉ፣ ትላልቅ ታጣቂዎች ይሆናሉ። ሀገሪቷ ነው የምትተራመሱ። በዚህ መካከል የትግራይ ክልል ደግሞ ዋናው የዚህ የቀውሱ ሁሉ መነሻ የሆነውና እየተገፋ ያለው ክልል አሁን አንተ ቅድም እንዳልከኝ ከተቀረው የኢትዮጵያ ሕዝብ ጋር መኖር በአንድ ሰንደቅ ዓላማ ስር በአንድ መንግስት የሀገሪቷን ሰራዊት የኔንም ህይወት ሊጠብቅ ሰራዊቴ ነው ብሎ አምኖ መኖር የማያስችል ልክ ሲያየው የሚያመው ትራውማ እንዲፈጠርበት የሚያደርግ ነገር ነው። ስለዚህ የመገንጠል ነገር ጦርነቱ በቀጠለ ቁጥር እስካሁን ያለውም ወደ ኋላ ይመልሰዋል ብዬ አላስብም። በቀጣይ ደግሞ እነዚህ ነገሮች ከቀጠሉ የሬፈረንደም አማራጭ ህግን ስለሚከተሉ ህግ ስላለ ነው ሬፈረንደም ያለው። ሬፈረንደም በህዝበ ውሳኔ መገንጠል ይቻላል የሚባል ነገር እንኳን ባይኖር በኃይል እንገለጠላለን ወደሚል አማራጭ መካሄዱ የማይቀር ነው፣ ናቹራል ነው። ይሄ ታሪክ ነው። ወደ ኋላ ሄደ ብትመለከት እንደዚህ አይነት ነገሮች አሉና ከአሁን በኋላ የኢትዮጵያ አንድነት ከባድ አደጋ ላይ ወድቋል። የትግራይ መገንጠል ብቻ ሳይሆን የተቀረው የኢትዮጵያ ክፍል ሰላምና መረጋጋት ያለው አገር የመሆን እድሉ በጣም የምንመነ ነው። ይሄ ጣውን ደግሞ ጦርነቱ የትግራይ ጦርነት ከቀጠለ ከአንድ አመት በኋላ አሁንም እኮ እናንተ ስለሱ ሁሌ የሚወራው ሚዲያውም የሰሜኑ እያለ ስለሚያወራ ነው። ማንም እኮ ወደ ደቡብ መሄድ አይችልም። ማንም ኦሮሚያ ውስጥ መንቀሳቀስ እኮ አይችልም። ሀገሪቷ በሙሉ የስጋት ቀጠና ሆናለች። ይሄ በእጥፍ ይጨምርና መላ ሀገሪቷ የጦር ሜዳ የሞት አውድማ ትሆናለች።
እኛ እንግዲህ በአቅማችን መናገር የምንችለው እዚህ አካባቢያችን ላሉ አድማጮቻችን ነው። በኢንተርኔት ለሚያዳምጡንም ያዳምጡናል፣ በፌስቡካችን የሚያዳምጡን የሚከታተሉን ይከታተሉናል። ግን እዚህ ላላችሁ አድማጮቻችን ማለት የምፈልገው ነገር አለ። ጦርነቱ ማቆም ይቻላል። ጦርነት መሄድ ላይክ እንዳይሄድ መደረግ ይቻላል። በጣም ቀላል፣ በጣም 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 ቀላል የሆነ ነገር ነው። እሱ ምንድነው? አስፈላጊው የምግብ የህክምና እርዳታ እንዲገባ ማድረግ ነው። በዛሬና በነገው ዕለት ለአፋር ሆስፒታልና ለደሴ ሆስፒታል ገንዘብ ያዋጣችሁ የህክምና መሳሪያዎች የምትልኩ ወገኖቻችን አላችሁ። በጣም ትልቅ ነገር ነው። ልትመሰገኑ ይገባል። ቀጥሉበት ላለሁኝ። ምክንያቱም ምንም ነገር ኢትዮጵያ ውስጥ የሚገባ ነገር ለምን ገባ የሚል ጥያቄ የለኝም። በምን ምክንያት ነው እናንተ ልትረዱ ይቻላችሁት በሚልም ጥያቄ የለኝም። መርዳታችሁ ትክክል ነው። ያ እንደተጠበቀ ሆኖ ግን ከኪሳችሁ ማታወጡበት ለምናችሁ ማታመጡት የዓለም ህዝብ የዓለም መንግስታት የሰጡት የእርዳታ እህል አለ፣ የእርዳታ የህክምና ቁሳቁስ አለ። እናንተ እኛ ይሄን ያደረግን ነውና እንግዲህ እንደ ኢትዮጵያ ምክንያቱም አንድ ሁለቱን ዶክተሮችና ፕሮፌሰሮች ሲናገሩ ስለሰማኋቸው ነው። ኢትዮጵያን አንድነትን የተጠበቁ ናቸው ያፋር ሰዎችና ለነሱ እናግዛለን የተፈጠሩ። ኢትዮጵያ አንድነት እንዲጠበቅ የምትፈልጉ ከሆነ ድረስ ከሆነ ጊዜ ድረስ የኢትዮጵያን መንግስት እናንተ ደግሞ መጠየቅ መቻል አለባችሁ። እኛ ይሄንን ስንረዳ የዓለም መንግስታት የሰጡትን እርዳታ ደግሞ ለወገኖቻችን ነው። እንግዲህ ወገኖቻችን በለል ካሰብ ለወገኖቻችን እንዲደርስ አድርግ ብላችሁ ይሄንን መግፋት መጨቅጨቅ መቻል ትችላላችሁና ይሄን እንድታደርጉ ግን እኔ ማጸናችኋለሁኝ። ይሄንን ማጸናችሁ እናንተ በመትረዷቸው ሰዎች ስም ሆኜ ነው። ይሄንን ማጸናችሁ በእናቶቻችሁ በአባቶቻችሁ በሀገራችን አንድነት ስም ብዬ ነው መጠይቃችሁ። አቅም ያለኝ ይሄ ነው ልናገር የምችለው። ለምን ደገፋችሁ ለምን አደረጋችሁ የሚለም ለኢትዮጵያ የሚሄድ እርዳታ ሁሉ ምንም ችግር የለኝም መቀጠል አለበት ላለው ግን በዛው መጠን ደግሞ የዓለም መንግስታት ያስቀመጡት እህልና መድኃኒት ይያለ ያንን አጥቶ በየቀኑ የሚሞት ኢትዮጵያዊ ወገናችን አለ የትግራይ ህዝብ ማለት ነው እሱም የሚረዳበት ነገር እንድታመጡ ይሄ ጥሪያችን ነው ማረግ ምን ይችላል ይሄን ነው ምን መናገር ምን ይችላል ለምን አደረጋችሁ አንልም አድርጓታ ድርጊታችሁን ቀጥሉበት ተአስብ እንትና አድርጉበት ግን በዛው መጠን ደግሞ ወገኖቻችን ነገ ጠዋት የወያኔ ጦር አማራ ክልል ገባ የወያኔ ጦር አፋር ክልል ገባ ብላችሁ ብትሉ ሐላፊነትን የምትወስዱ እናንተ ናችሁ ሌላ ምንም ነገር ማለት አልፈልግም የዛን ጊዜ ምን አይነት ዘፈን ደግሞ የተለየ ነው የሚሆነው ጦርነት የርስ በርስ ጦርነት ማንንም አሸናፊ የለውም አሸናፊ ሆኖ የሚወጣ የለም አገር ከመጥፋቱ በስተቀረ ህዝቦች ከመሞታቸው በስተቀረ ከቦታ ከመመሰቃቀላቸው በስተቀረ ሀገሪቷ ከመጎዳቷ በስተቀረ ምንም የሚመጣ ትርፍ የለም የርስ በርስ ጦርነት ዞሮ ዞሮ ግን ቁጭ ብሎ ጠረጴዛ ላይ ውይይቱ ደግሞ እንደማይቀር ነው ስለዚህ በልህ የተያዘ የተወጠረን መንግስት ለማብረድ የሚቻለው የእናንተ ኃላፊነትን ወስዳችሁ መናገር ስትችሉ ነው አምባሳደሩን መደወል ትችላላችሁ የኒውዮርኩንም የዲሲኑ አዲስ ተለውጧል እሳቸውም እንደድሮ ከሆኑ በፌስቡክ እያየኋቸው ነው ግን የተሻለ ይሆናሉ የሚል ግምት አለ ለማንኛቸውም ያቅማችሁ እንድታደርጎ እየማጸናችኋለሁኝ አሁን ቅድም ያልከው ነገር አለና ቅድም ካልከው የሰሜኑ ጦር እየተባለ ነው ያለው እኔ ወደ ኦሮሚያ ክልል ውሰደው ኦሮሚያ ክልል ራሱን የቻለ አንድ ትልቅ የጦር ኃይል ጦርና የጦር ኃይሎች የተከማቹበት ነው የሰዎች እየሞቱ ነው በኦፌኮ መግለጫ መሰረት 280 ሰዎች በመንግስት ኃይል ተገለዋል ይላል መንግስት በአንድ ወር ጨረሳው ላይ ያሉት ጦርነት ሊጠነቀቅ አልቻለም ከ500,000 ሰው በላይ ተፈናቅሏል በኦሮሚያ ክልል እንግዲህ ይሄ በአንድ ኦሮሚያ ክልል ነው በደራሼ ከሰሞኑ የሰማኑ ነገር አለ እንደገና አገርሽቶበታል ባለፈው ሳምንት ካው አዎ እና እነዚህን ሁሉ ነገር አይተህ የኦሮሚያውን አጥን ያለችን ደቂቃ በጣም ውስን ነች እኔ መጨረሻ ላይ ሰዓታችን እያጠረች እየመጣች ነው እኛም ብዙ እናወራለን አንድ 5 ደቂቃ 4 ደቂቃ አለን ይመስለኛል እና በዚህ ላይ የኦሮሚያ ክልልና በአጠቃላይ ሀገሪቱን ሁኔታ ተመልከታት ደህንነትን በተመለከተ
እንግዲህ የኦሮሚያን ሁኔታ ታቃለ አቶ ሽመልስ አብዲሳ ራሳቸው ናቸው ወጥተው በአንድ ወር ውስጥ ሸኔን እንጨርሰዋለን ያሉት
አዎ
ትላንትና የሰማሁት አቶ ፕሮፌሰር ስኬል ሲያወሩ 5ኛ ጊዜያቸው ነው አሉ
አዎ
አንዴ ማስታውሳለሁ ጨረስንም ብለው ወለጋ ድረስ ሄደው ጨረስነው ብለው ነበር አጥቶ ሙሉ በሙሉ ድራሹን አጠፋና ወደ 5 ወር ኢንተርኔት ኔትወርክ ስልክ ምናምን ሁሉ ዘግቶ መብራት አጥፍ ግን አልጠፋም እነሱ ይሄንን ጨረስነው ባሉ ማግስት ነበር ሌላም ጊዜ እንደዚሁ በወር ውስጥ እንደመሰለን ያሉት ብዙ ጊዜ ነው ጃልመሮ ወደ 3 ጊዜ 4 ጊዜ ገለውታል አሁንም ባንድ ወር ውስጥ እንጨርሳለን ብለው እንደውም የሚገርም በእነሱ ባሉ ካሉበት ጊዜ በኋላ አየለ እንኳን ሊጠፋ የበለጠ ጉልበት ኖረው አሁን እኮ የት መሰለ ያለው ከአዲስ አበባ እኮ 40 ኪሎ ሜትር ርቀት ድረስ ይንቀሳቀሳል በሁሉም በዙሪያው በሰሜን ሸዋ በሰላሌ በኩል በአምቦ በሆለታ በኩል በዚህ በወሊሶና የአምቦ መንገድ ውስጡን ሰው ፓራሌል መንገዶች ናቸው ይገናኛሉ ወሊሶ ወንጪ ድረስ አሉ በወለጋ በኩል እንግዲህ ተመልከት የት ጋር እንደደረሰ በዚህ በመስራቻ
አዎ
ጭራሽ እናጠፋዋለን ያሉት ወደ አዲስ አበባ መጥቶ ነው ያረፈው እና ሰሞኑን አሁን እንዲወጡ ዜናዎች ነበሩ አይታቸው ሊሆን ይችላል ወለንጭቲ ቅርብ ነው
አዎ ወለንጭቲ አዎ
ወለንጭቲ ላይ ትልቅ የመንግስት መጋዘን አብሮ ገብቶ ያው ህዝቡም የቸገረው ማዳበሪያ ነው
አዎ
ማዳበሪያው ነው ያደለው ሰው ከነቀረጥሱ አርሶ አደሩ እየተሸከመ ነው ይዘው ሄደው ጀልዱ ላይ ምዕራብ ሸዋ ጀልዱ ማለት በጣም አስቸጋሪ ቦታ ነው ህዝቡም በጣም ኃይለኛ ዋሪየር ነው ቦታውም አስቸጋሪ ነው ጫካም ያለው ለውጊያም የሚመች ነው ከድሮ ጀምሮ የኦነግ እንቅስቃሴ እዛ አካባቢ ያየለ ነው የህዝቡም ስነ ልቦና እንደዛ ነው እዛ አካባቢ አሁን አንድ ትምህርት ቤት ላይ ከትምህርት ቤቱ ጀርባ የመንግስት ወታደሮች መሽገውበት የነበረ ሁሉ ይታያል እንትኑ የመዋጋ አስለቀቃቸው የመዋጋ ቦታ ውስጥ ሁሉ እየገቡ ሲሞክሩ ሁሉ ነበር እንዴት ተኝተው ሲዋጋ እንደነበረ የመንግስት ወታደር አባረውታል
ኦኬ ሁለት ደቂቃ
ላይ እዚህ ጋር ነው ያለው
ሁለት ደቂቃ አለ። ሁለት ደቂቃ ተቀልልኝ። እሺ ቀጥል። ሳይ ቀጥል።
እሺ እና በአጠቃላይ የኦሮሚያ ክልል አሁን ባለው ሁኔታ ከቀጠለ በወራት ውስጥ መንግስት ሙሉ በሙሉ የማያስተዳድረው ክልል ነው የሚሆነው። ከዚሁ ጋር ተያይዞ ጊዜም ጦርነት ሲኖር የኢኮኖሚ እንቅስቃሴም ነው አብሮ የሚገጣው። ጦርነት ውስጥ በቀጥታ ጦርነት የማይካሄድበት ቦታ ያለው ሰው ደግሞ በኢኮኖሚው ይጎዳል። በአጠቃላይ ሀገሪቷ ወይ አሳልፎ ስልጣን ለመስጠት ዝግጁ አይደለም። እኔም የምሳተፍበትም ቢሆን እስኪ በጣም ተቸግረናል እና እየተላለቅን ምሻገር የሚለውን አማራጭ ይዞ ሊመጣ የሚችል አይመስልም ይሄ መንግስት። ስለዚህ ይሄ ኦሮሚያ ውስጥ የምታየው እና የሰሜኑ ጦርነት ከተጀመረ አንድ ላይ ተያይዞ መጀመሪያ ላይ ባለፈው ቅድም ከደቂቃዎች በፊት እንዳልኩት ታሪክ ሆነ የምትቀር ሀገር ነው የምትሆነው
በሚያሳፍር ሁኔታ።
ሶማሊያ ኢትዮጵያ ጎረቤቷም ስለነበረች ጠንካራ መንግስት ስለነበረች በኢትዮጵያ ድጋፍ ነው የሶማሌ መንግስት ከኬንያ ተነስቶ ከባይዶዋ ተነስቶ መቃዲሾ ደርሶ ሜስ ውስጥም ብትሆን ቢያንስ እንደ ሀገር የሆነችው። እንደሱ እንኳን የሚያደርገን እና የሚደግፈን የለም። እንጠፋለን፣ ቀጠናውንም ነው ይዘን የምንጠፋው።
ዋው በጣም የሚያሳዝንና የሚያሳፍር ወሬዎችን እያወራን ያለው ነው። ለዚህ እንደዚህ አይነቱን ነገር ለመከለስ ብዬ ነበር ቀደም ብዬ ስለ ልማት ስለማን ነው ስለ ኑሮ ውድነት ለማንሳት ሞክሬ የነበረው፣ ግን ዞረ ተመልሰን የመጣው ና በሚያሳፍር ሀገራችን እንደዚህ ማየታችን ራሱ ለእኛ ለቆም ነው አሁን ላለነው ሰዎች በጣም ውርደት እንደሆነ የምንፈልገውን የምንጠላውና የምንፈልገውንም አጥብቀን ባለማወቃችን የተነሳ መንግስት አፈረስን፣ ኢህአዴግን ፓርቲን አፈረስን፣ ኢህአዴግን አፍርሰን ግን አሁን አገርን በማፍረስ እየተባበረን ያለን ህብረተሰቦች መሆናችንን የሚያሳዩ ብዙ ነገሮች ብዙ ምልክቶች አሉ ናችን ለማለት ነው። ሌላ አንድ መናገር የምፈልገው ነገር አለ። ለቀድሞ ሰራዊት አባላት ለደርግ አባላት የሆናችሁ ሰዎች፣ የኢሳያስ አፈወርቂ ደጋፊ ለሆናችሁ ሰዎች፣ ኢሳያስ አፈወርቂ የኢትዮጵያ አዳኝ ነው ለምትሉ ሰዎች አዲስ ነገር ነግራችሁ አዲስ መረጃ ነግራችኋለሁ። ከእናንተ ጋር ሲዋደቅ የነበረ ኤርትራ ውስጥ የነበረ የኢትዮጵያ ሰራዊት በስር ላይ ተማርኮ ተቀምጦ አሁንም ኮንስትራክሽን እንዲሰራ የተቆፈረ ጉድጓድ ውስጥ እንዳሉ የሚናገሩ ሰዎች መጥተዋል። ከሰሞኑ የሰማናቸው የኢትዮጵያኖች ዘመኖቻቸው አሉ ተብሎ ተጠቆመ ሄደው ዘመኖቻቸውን አላገኙም፣ ግን ከዛ ውስጥ አምልጠው ሳይሆን ለስራ ይዘዋቸው ወጥተው ያገኟቸው ሰዎች አሉና እነዚህ ሰዎች የሚፈቱበትን የሚወጡበትን ነገር ማመቻቸት ይሻላል። ለኢትዮጵያ ሰላም ኢሳያስ አፈወርቂ ሰላም ያመጣል ከምትሉ የራሳችሁን ወገኖች ከዛ እስር ቤት ውስጥ የሚወጡበትን ነገር እንታመቻችሁ ለማለት ነው። ስላዳመጣችሁ እናመሰግናለን። በሚቀጥለው ሳምንት እስከምንገናኝ ድረስ ደህና ሁኑ። በሚቀጥለው ሳምንት እንደውም እርዳታችሁን ስለምንፈልግ እንዴት አድርጋችሁ እንደምትረዱ እንጠይቃለን። እስከዛ ድረስ ደህና ሁኑ። አመሰግናለሁ አሸናፊ።
ጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ
I'm here with Scott Youseum, founder of OMG Tax. Tell us how your company helps our listeners out there who have a problem with the IRS.
My team of lawyers, enrolled agents, and licensed tax experts remove wage garnishments sometimes in the same day. We even have reduced the total debt some of our clients were required to pay through what is known as an offer in compromise.
Can you give us an example of somebody you help?
Oh, can I ever? We have taken a $500,000 liability with the IRS. Guess what? The client didn't pay a dime through the representation known as non-collectible status with the government.
If you owe the IRS more than $10,000 and you want to see if it's possible to pay a lot less, call OMG Tax.